ከሆስፒታል ካርድ ከመውጣት ውጪ ምንም አይነት አገልግሎት ማግኘት አልቻልንም። ምርመራ ከግል ሆስፒታል አድርጉ፣ መድኃኒት ከውጪ ግዙ እንባላለን ሲሉ በባህር ዳር ከተማ የፈለገ ሕይወት ሪፈራል ሆስፒታል ተገልጋዮች አማረሩ። ወደ 70 ሚሊዮን ብር ግምት ያለው መድኃኒት ለነጻ ታካሚዎች ስለምንሰጥ የመድኃኒት እጥረት አጋጥሞናል የሚለው የሆስፒታሉ አስተዳደር በበኩሉ የመመርመሪያ መሳሪያዎችም አንሰውኛል ያሉትም አርጅተዋል ይላል። የመድኃኒት አቅርቦት ኤጀንሲ በበኩሉ ሆስፒታሉ የ44 ሚሊዮን ብር ዕዳ አለበት፣ ዕዳውን ካልመለሰም ብርቤ መድኃኒት አልሰጥም ያለ ነው። የችግሩ ምንጭ ሆኖ ጤና ቢሮ ለነጻው ታካሚዎች የሚሰጠውን ድጎማ ስላልሰጠኝ ነው ሲል ሆስፒታሉ፣ ጤና ቢሮው ደግሞ ሆስፒታሉ ከዚህ ኪሳራ ውስጥ የገባው በአመራሩ ዝርክርክ አሰራር ነው ሲል ይከሳል። አስቴር ተከታዩን ዘገባ አጠናቅራለች።
በእድሜው ከአምስት አስርት ዓመታት በላይ ያስቆጠረው የባህር ዳሩ የፈለገ ሕይወት ሪፈራል ሆስፒታል በእርጅናና በአመራር ችግር እንደ ስሙ የሚጠበቅበትን አገልግሎት እየሰጠ አይደለም ይላሉ ተገልጋዮቹ። ካርድ ካወጣን በኋላ ምርመራ ከውጭ አድርጉ፣ መድኃኒቱም ከውጭ ግዙ እየተባለ ነው ከሚሉት ተገልጋዮች ውስጥ አንዱ አቶ ተስፋዬ ፍጹም ናቸው።
አሁን ሆስፒታል ላይ አገልግሎት ለመጠቀም ገብተን መድኃኒት የለም ነው የሚባለው። አብዛኛው መድኃኒት ውጭ ያሉት ደግሞ እጥፍ ነው የሚጨምሩ። ሆስፒታሉ ከሚገዛው እጥፍ ሆስፒታል ላይ 80-90 ብር የምንገዛው 160-170 ብር። ትልቅ ሆስፒታል ነው ግን የጨጓራ ምርመራ ራሱ ውጭ ነው አርጉ የሚባል። ደም ራሱ ደም ለመመር ማለት አብዛኛው ላቦራቶሪ ከውጭ አሰሩ ነው የሚባል። ትራሳውንም ከውጭ ነው ራጭ እዛው ተኝቶ ይባላል። ለተኛውም ራሱ ቀነቀጠ ነው 4-5 ቀን በኋላ ነው የሚባል።
የሆስፒታሉ የሕክምና ዳይሬክተር ዶክተር ሸጋው ማሩ እንደሚሉት ሆስፒታሉ ደረጃው ከፍ ያለ ሆስፒታል እንደመሆኑ መጠን በአመት ለ260,000 ህሙማን አገልግሎት ይሰጣል። በዚህ ላይ የመመርመሪያ መሳሪያ እጥረት አለ። በእጥረቱ ላይ ደግሞ በእርጅና ምክንያት በየጊዜው የሚበላሹ ናቸው።
ኤክስሬ ማሽኑ አለ፣ በአንዴ ይሰራል። ከአቅሙ በላይ በቀን ውስጥ ይሰራል፣ ወዲያው ይበላሻል። እቃዎቹ አሉ፣ ይሄም አለን። ቴንስ ግን ሁለት አንድ ብቻ ይዘሽ ከሆነ ማዳረሳች ወይም ቅድሚያ መስጠት ስላለብሽ ቅድሚያ ትሰጣለች ማለት ነው።
መድኃኒትን በተመለከተ ከፍተኛ እጥረት አለ ይላሉ የሕክምና ዳይሬክተሩ። ሆስፒታሉ ባለፉት 2 ዓመታት 68 ሚሊዮን ብር የሚገመት መድኃኒት ለነጻ አገልግሎት አውሏል። በተለይ ለእናቶች ከቅድመ እስከ ድህረ ወሊድ ባለው ጊዜ። ለእነዚህ መድኃኒቶች ደግሞ ጤና ቢሮ ድጎማ ያደርግ ነበር፣ ግን እስካሁን አላደረገም። በዚህም ሆስፒታሉ ከፍተኛ የገንዘብ እጥረት ገጥሞታል።
አሁን ለምሳሌ ኦክሲጂን የነጻ መድኃኒት ነው። የነጻ ታካሚዎች የሚባሉ አሉ። ወላዶች በነጻ ነው፣ ጨቅላ ህጻናት በነጻ የሚታከሙ ሌሎችም የነጻ ታካሚዎች አሉ። እነዚህ ሁሉ የነጻ አገልግሎቶች ብዙ ብር ይዘው ይሄዳሉ ማለት ነው። የጤና መድንም አለ። የጤና መድን ደግሞ የሚተካ ብር ነው። ነገር ግን አንዳንድ ወረዳዎች ደግሞ የሚያዘገዩበታል። ያልከፈሉ ወረዳዎች አሉ። ባለመክፈል ምክንያት እጥረት ይፈጠራል ማለት ነው። የግድ የዚች የ25% ትርፍ ይህን ሁሉ ላያካተስ ይችላል። ሆስፒታሉ የሚያጋጠመው አሁን ያለፈውን አመት ይህ ከ68 ሚሊዮን ብር የሚሆን የነጻ ታካሚ አገልግሎት ኩሚኒቲ ነበረ። የነጻ ታካሚዎችን መንግስት ድጎማ ያደርጋል ነው በህግ ደረጃ ማለት ነው። ነገር ግን ሙሉ በሙሉ ያንን ድጎማ ደግሞ እስካሁን ድረስ የሚያደርግበት መንገድ የለም።
ከዚህ ጋር በተያያዘ የመድኃኒት ፈንድና አቅርቦት ኤጀንሲ ለሆስፒታሉ መድኃኒት በዱቤ ይሰጥ እንደነበርና አሁን እዳችንን መክፈል ባለመቻላችን ኤጀንሲው አቋርጣለሁም እያለ ነው።
በዱቤ አልሰጥም ብሏል። እንግዲህ የመንግስት መድኃኒት አቅራቢ ድርጅቱ ይህንን ብር አሁን መመለስ የሚያስችለው ደረጃ ላይ አይደለም ሆስፒታል።
የሆስፒታሉን ቅሬታ በመያዝ የኤጀንሲው የባህር ዳር ቅርንጫፍ ዋና ስራ አስኪያጅ አቶ አብዲሳ መንገሻን አገኘኋቸው።
በአሁኑ ሰዓት ወደ 44 ሚሊዮን የሚጠጋ ደርሷል ያለባቸው እዳ። እዳቸውን እንዲከፍሉ ተደጋጋሚ ደብዳቤዎችን እየጻፍንላቸው ነው። መክፈልም አለባቸው። ይህንን ካላደረጉ ደግሞ ኤጀንሲው ቀጣይ ግዢና አቅርቦት ለማከናወንም ይቸገራል የሚል ነው። የተዋዋልነው ውል የሚያሳየው በስልሳ ቀን ውስጥ ክፍያ ካልተፈጸመ ወደ ህግ ጉዳይ መሄድ ይችላል። ከን ደግሞ በማቹሪቲ ነው የምንጠይቀው። ከነ 2 ዓመት የ9% ወለድ ጋር ጥያቄ ማቅረብ እንችላለን። ነገር ግን የመድኃኒት አቅራቢ ኤጀንሲም የመንግስት ተቋም ነው። የፈለገ ሕይወት ሆስፒታልም የመንግስት ተቋም ነው። ስለዚህ መፍትሄ የሚሆነው መካሰሱ ወይም ደግሞ አንዱ በአንዱ ላይ ቅሬታ ማጧጧፉ አይደለም። መሆን ያለበት የሚመለከታቸው አካላት መድኃኒት አቅራቢ ኤጀንሲ አለ፣ የአማራ ክልል ጤና ጥበቃ ቢሮ አለ፣ ሆስፒታሉ አለ፣ ሌላ የመስተዳደር አካላት ባሉበት፣ የክልሉ ገንዘብና ኢኮኖሚ ልማት ቢሮ ባለበት ጉዳዩን በጋራ መፍትሄ መስጠት ያስፈልጋል። ሌሎች ስታሎችን በነፃ ያገለግላል። እንደ ፈለገ ህይወት ስታል ትልቅ ችግር ውስጥ አልከቱም። እዚህ ደረጃ ያደረሰ ጉዳይ ያላቸውም እና ጉዳዩ ከስሩ ነው መጣራት ያለበት።
የክልሉ ጤና ጥበቃ ቢሮ የህክምናና አገልግሎት ዘርፍ የስራ ሂደት አስተባባሪ አቶ አበባ ገኛ በበኩላቸው በእርግጥ ቢሮ ለእናቶች ቅድመና ድህረ ወሊድ ክትትል አገልግሎት የሚውለውን ወጪ እንዳልከፈለም ነው። ግን ሆስፒታሉን ለኪሳራ ያደረገው ካሁን በፊት በነበሩ አመራሮች በነበረው የአሰራር ዝርክርክነት ነው። ይህንን ደግሞ ከተመሳሳይ ተቋማት ጋር አወዳድረናል ይላሉ።
ከተለ ሆስፒታል እንደተናገረው ወጪው እየተተካ አይደለም። በተለያየ ሁኔታ እና መድን እየገባ ሄደ ነፃ የሚባለው ቁጥር በጣም እየቀነሰ እየመጣ ነው ያለው። ብዙም የሚያሳስበን ነገር አይሆንም። አሁን የነፃ ታካሚዎች ወጪም ታስቦ በክልሉ መንግስት እየተተካ መቀጠል መቻል አለበት። ምክንያቱም የትማብ ሆስፒታል ሊተካው ይችላል። ከዚህ በተጨማሪ ግን ሆስፒታሉ እዚህ ያህል ዳ ውስጥ እንዲገባ ያደረገው ለእናቶች የሚወጣው ወጪ አለመተካቱ ነው የሚባለው ነገር ለአንድ ምክንያት ተቆጥሮ ሊሆን ይችላል እንጂ ሆስፒታሉ አሁን የደረሰበት ዳ ላይ እንዲደርስ ያደረገበት ሆስፒታሉ ውስጥ ያለው የገንዘብ አሰባሰብና አጠቃቀም ችግር ነው። ከፍተኛ የሆነ ዝርክርክነት ነው ያለው ሆስፒታሉ ውስጥ ላይ። ይህንን ስናይ በፈለገ ህይወት ሪፈራል ሆስፒታል አቻ ያሉ ሌሎች ሆስፒታሎች አሉ ክልል ውስጥ ተመሳሳይ የታካሚ ቁጥር ያላቸው። እንግዲህ ከፍተኛ የነፃ ወጪ የሚወጣው ከፍተኛ ወሊድ የሚያስተናግድ ሆስፒታል ላይ ከፍተኛ የሆነ ወጪ ይወጣል። የደሴ ሪፈራል ሆስፒታልን ስናይ በ2010 በጀት ዓመት ያዋለዳቸው እናቶች የቀድሞ ወሊድ አገልግሎት የሰጣቸው እና የድህረ ወሊድ አገልግሎት የሰጣቸው እናቶች ቁጥር ፈለገ ህይወት ከሰጠው አገልግሎት እጅጉን ይበልጣል፣ ብዙ ነው። ስለዚህ ደሴ ከፈለገ ህይወት የበለጠ ዕዳ ውስጥ መግባት ነበረበት። ብዙ ገንዘብ ያወጣ ለሁለቱም አልተተካም። ምክንያቱም አንድ ሆስፒታል መድኃኒት ገዝቶ ሲሸጥ አትርፎ የሚሸጠው በተቻለ ሁኔታ እንዳይከስር እንዲህ አይነት ነገሮችንም ደግሞ ማካካስ እንዲችል ነው። እስከ 30% ድረስ ትርፍ አትርፎ ነው የሚሸጠው። የመቶ ብር መድኃኒት 30 ብር ነው የሚሸጠው። ስለዚህ አጠቃላይ ያለውን እጃ ስናይ ደሴ ሆስፒታል ላይ ያለው የውስጥ ገቢ ከራሱ ያጠራቀመው ገንዘብና ፈለገ ህይወት ላይ ያለውን ስናይ ምናልባት ልዩነቱን ካየነው ከ90 ሚሊዮን ብር በላይ ጋፍ አለ። በሁለቱ ደሴ ከ20 ሚሊዮን ብር በላይ ያለው ፈለገ ህይወት 70 ሚሊዮን እዳ አለ። ይህንን ቼክ ለማስደረግ ሞክረናል። መድኃኒት ከተገዛ በኋላ ወጦ ለሁማን የሚደርስበት አግባብ ሲታይ እጅግ ከፍተኛ የሆነ ክፍተት ያለበት ነው። ለአንድ እናት የሚወጣው መድኃኒት ምናልባት 3 እና ከዛ በላይ እናት ልትጠቀም የምትችለው ግብዓት ነው የሚወጣው። አንድ ኦፕሬሽን ለሚሰራ ታካሚ የሚወጣው ግብዓት 2-3 ኦፕሬሽን የሚሰሩ ታካሚዎችን ሊያሰራ የሚችል ግብዓት ነው የሚወጣው። ስለዚህ ግብዓት ተገዝቶ ከገባ በኋላ ያለው የማኔጅመንት ስርዓት በእጅጉ የተጎዳና የተዘረከረከ ነው። ይሄ ነው በዋናነት እዳ ውስጥ የዘፈቀው ሆስፒታሉ። ይህን በሚመለከት ደግሞ የሆስፒታሉ የስራ አመራር ቦርድም ለጤና ጥበቃ ቢሮ ኦዲት እንዲደረግ ደብዳቤ ጽፏል። በርካታ ጥያቄዎች እየተነሱ ነው ያሉት። ስለዚህ ኦዲት ተደርጎ መጠየቅ ያለበት አካል በየደረጃው መጠየቅ መቻል አለበት።
አቶ አበባ አክለው ቢሮው እንደ መፍትሄ ያስቀመጠው ለኤጀንሲው ሆስፒታሉ ያለበትን 25 ሚሊዮን ብር እዳ በመክፈል ቀሪውን በመደራደር ሌላ መድኃኒት በድጌ ለመግዛት ውሳኔ ላይ ቢደርስም ሆስፒታሉ ከሌላ የግል ተቋማት እዳ ስላለበትና በሕግ እየተጠየቀ በመሆኑ የተወሰነው ገንዘብ ለግል ተቋማቱ እንዲከፈል ተገዷል ይላሉ። አሁን ችግሩ የከፋ ደረጃ ላይ ስለደረሰ የክልሉ መንግስት እዳው የሚከፈልበትን መንገድ አመቻችቶ መድኃኒት እንዲገዛ ማድረግ ያለበት ሲሆን ይህንን ችግር የፈጠሩ ነበር አመራሮች በሕግ እንዲጠየቁና ለአዲሶቹ አመራር ደግሞ አዲስ የቁጥጥር መስመር መዘርጋት አለበት ይላሉ።
አሁን እንዴት እዛ ውስጥ ላይ ይስተካከል ነው ጥያቄ። መስተካከል ደግሞ ካለበት በመጀመሪያ ደረጃ እንዲስተካከል የሚሰጡ የአሰራር አቅጣጫዎችን የሚሰጡ ስልጠናዎችን ተቀብሎ የሚያስተካክል ማኔጅመንት መሆን መቻል ነበረበት። በፊት ለተፈጠረው ችግር ደግሞ ተጠያቂ የሚሆነውን አካል መጠየቅ በጣም አስፈላጊ ነው የሚሆነው። ይህን ለማድረግ የክልሉ ጤና ጥበቃ ቢሮም የቦርድ አመራሩም በጥልቀት ገምግሞ እዛ ላይ ያለውን የዛ ያሉ ሆስፒታሉ የነበሩ አመራር አካላትን በሙሉ የቀየረበት ሁኔታ ነው ያለው። በየቀኑ እዛ ላይ ያለው አስተባባሪ ኦዲት ማድረግ መቻል አለበት። ለዚህ ታካሚ ምን ምን መድኃኒት ነው የታዘዘው? ስንት ጊዜ ነው የወጣው? ፋርማሲው ጋር ካለው ጋር ሄዶ ሊንክ አድርጎ ድጋሚ የወጣ እንትን ካለ ማን ያዘዘው? ለምንድን ነው ድጋሚ የወጣው መድኃኒት? ስለዚህ እዛ ላይ ያለው አካል በየጊዜው ጊዜውን ማጥፋት ያለበት እያንዳንዱ አስተባባሪ እየሰበሰበ የዘረጋው ሲስተም በትክክል እየሰራ ነው ወይ? ይህን ኦዲት እያደረጉ ክፍተት ያለባቸውን ሰዎች እየቀጡ መቀጠል መቻል አለባቸው።
ሆስፒታሉ 70 ሚሊዮን ብር በሚጠጋ እዳ እየተንገዳገደ ባለበት በአሁኑ ሰዓት ፈውስ ፈልገው የሄዱ ህሙማን ግን በቅጥር ግቢው ውስጥ አሁንም እንዲህ ይላሉ።
ለማናዊት ይባላል።
በሆስፒታሉ አሰራር ዙሪያ በሌላ ዘገባ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። The Voice of America.
ነው።